The Voice of America. የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ1922 እና 25 ሜትር ባንዶች ዘወትር እሁድ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን የአንሳ ዝግጅት አሁን ጀመረ።
ገንዘብ ውሻ ቢሆን ከጌታው በስተቀር ካሳዳጁ ሌላ የማያውቁት ሁሉ ድርስ ሲሉበት ዘሎ የሚባላ አንድ ቀን ራሱን ቁራጭ ስጋ ቢጤ ያልጣለለት ሁሉ ናበጀለ ያዝህ ናልውሰድህ ቤቴ ሲለው ቢያራውጠው በሚጮህ አመሉ ምኞቴ ሆነ እንጂ ገንዘብ ውሻ ቢሆን ባዕድ ሲመጣበት ሱል ዘርዛራ ጥርሱን እየሰነዘረ ዞር በል ያለ ግብርህ ኡ አልኩኝ እያለ ቢልከው እያስደነበረ ሁሉም የየግሉን ጥሮና ጠብቆ የሌለውን ጠንቶ ያሳድግ ነበረ።
መልክዓ ይሁዳ ይላል ርዕሱ። የክህደት ምሳሌ ሆኖ የሚጠራ ገብቶ የተሰለፈ ከሐዋርያት ተራ አገለገለ እንጂ ይሁዳ ምን ሠራ? የተጻፈለትን ተክቶ የፈጸመ አሳልፎ ሊሰጥ ጌታውን የታመ በአገልግሎት እሱን ከቶስ ማን ቀደመ? እያልኩኝ ከውስጥ የከራሴ ሳውራ ቤተስኪያን ቆሞለት ስሙን ባይጠራ በዚህ እልፍ ዘመን እልፎችን ያፈራ ትጉ አገልጋይ ነው ባለብዙ ጭፍራ።
እስቲ ልጠይቅሽ አድምጪኝ አገሬ መምኔቴ ክብሬ የኔነት መግለጫ ክብርና ኩራቴ የመኖሬ ትርጉም ፍቺ የህይወቴ ማረፊያ ጎጆዬ ስደክም ጉልበቴ እስቲ ልጠይቅሽ ምትክ ለልጆችሽ ላንቺ በደከሙ ላንቺ በሞቱልሽ እነማንን ተካሽ እነማንን ወለሽ በደጋነት እድሜ ገና በጨቅላነት ላንቺ ልዕልና ብለው በተሰዉት በነዛ ጉብሎች በነዛ ሰማዕት ወጣት ልጆችሽ እነማንን ተካሽ እነማንን ወለድሽ አገሬ ንገሪኝ እስቲ ልጠይቅሽ።
የግጥም ጉባኤ
ከራዲዮ መጽሔት
ገጣሚያን እንግዶቻችን የግጥም ደንበኝነታቸው የጎላ ነው።
ለዛ ካላቸው ግጥሞችና ወጎቻቸው ጋር ከፈረንሳይ ከብራስልስና ከባህር ዳር ከአዲስ አበባ ከኢትዮጵያ በስልኩ መስመር ከችላሉ።
ዛሬ ዕለቱ በክርስትና እምነት ተከታዮች ዘንድ የደመራ በዓል የተከበረበት ነው።
በዓሉን ለምታከብሩ የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ።
በበዓሉ ዙሪያ የተሰናዳ ዝግጅት ከአዲስ አበባ ደርሶናል።
ዕለቱን በታሪክ ውስጥ የሚፈትሽ ተከታታይ ቅንብር እናክልና
በሳምንቱ ምርጥ ምርጥ ዜማዎች አጅበን ለእሁድ መስከረም 16 2008 ዓ.ም ለአንድ ሰዓት የራዲዮ መጽሔት ቆይታ
ከ34 ዓመታት አገልግሎት በኋላ ዛሬ የመጨረሻው በሆነው የራዲዮ ቅንብሩ ቴሊ ላይምባክ ፕሮግራሙን እየመራልን
ልባዊና የአክብሮት ሰላምታችን እናቀርባለን።
ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮቻችን።
የፕሮግራሙ አዘጋጅና አቅራቢዎች እኔ አዲሱ አበበና
እኔም አሉላ ከበደ ነን።
እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
አንዱም ቢዘል በሳምንቱ
ከሁሉም በፊት የሰዓቱ የዓለም ዜና ይቀድማል።
እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የሮማው ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አቡነ ፍራንሲስ በኢትዮጵያ ሰዓት አቆጣጠር ዛሬ ከምሽቱ 5 ሰዓት ጀምሮ በፔንሲልቬንያ ዋና ከተማ በፊላዴልፊያ ግዙፍ የጸሎት ሥርዓት ይመራሉ። አቡኑ ዛሬ ከቀትር በፊትም በኩራን ፍሮምሆልድ ተገኝተው የሕግ ታራሚዎችን ጎብኝተዋል፣ አነጋግረዋል፣ አበረታተዋል። የእስር ቤት ሕይወት ታራሚዎች መስተካከል እንዲችሉ ወደ ኅብረተሰቡ ተመልሰውም ለመቀላቀል የሚዘጋጁበት ጊዜ መሆን አለበት ብለዋል። ቀደም ሲልም አቡኑ እዚያው ፊላዴልፊያ ውስጥ በካቶሊክ ካህናት የጾታ ወይም የወሲብ ጥቃት ተፈጽሞባቸዋል የተባሉ ተጎጂዎችን ለግማሽ ሰዓት ያህል አነጋግረዋል። ካነጋገሯቸው መካከል 3 ሴቶችና 2 ወንዶች ይገኙባቸዋል። ከዚያም በቅዱስ ቻርልስ ቦሮሚዮ መካነ ትምህርት ተገኝተው ስለዚሁ ጉዳይ ከካህናቱ ጋር ተወያይተዋል። ይህ ጉዳይ ዘወትር በአእምሮዬ ይኖራል፣ አጥፊዎች እንዲጠየቁ አደርጋለሁ ብለዋል። አቡኑ በተጨማሪም ከኪዩባ ያመጡትን የኪዳነ ምሕረት ምስል ፊላዴልፊያ ለሚኖሩ የኪዩባ ማኅበረሰብ አስረክበዋል። አቡነ ፍራንሲስ በትላንትናው ምሽት የዓለም የቤተሰቦች ፌስቲቫል ላይ ተገኝተው ቤተሰብ እንዲጠናከር፣ ፍቅር ሁልጊዜ እንዲያሸንፍ፣ ለሕፃናትና አረጋውያን ጥበቃ እንዲደረግ አሳስበዋል። አሪታ ፍራንክሊንና አንድሪያ ቦቼሊን የመሳሰሉ ታላላቅ የጥበብ ሰዎች በስነ ስርዓቱ ላይ ለአቡኑና ለተሰበሰበው ህዝብ ዝማሬ አስመተዋል ሲል በስፍራው የተገኘው ባልደረባችን ሰለሞን አባተ ዘግቧል። ወደ ግሪክ ሌሮስ ደሴት ያመራ የነበረ ጀልባ ከቱርክ የባህር ጠረፍ ባሻገር ሰጥሞ 17 የሶሪያ ፍልሰተኞች ሞተዋል። ሌሎች 20 መከላከያ ጃኬት የለበሱ ስደተኞች ግን ተርፈዋል ተብሏል። የቱርክ ጠረፍ ጠባቂዎች የሟቾችን አስከሬን ያወጡ ሲሆን በህይወት የተረፉትንም የህክምና እርዳታ እንዲያገኙ አድርገዋል። በቱርክ የዶጋን ዜና አገልግሎት ዘገባ መሰረት ዛሬ ጀልባው የሰጠመው ከጠረፉ ከተነሳ ጥቂት ጊዜ በኋላ ነው። ቡርኪና ፋሶ ሀገሪቱ ውስጥ በቅርቡ ተካሂዶ የከሸፈውን የመንግሥት ግልበጣ ሴራ መሪዎችን የባንክ አካውንት እንዳይንቀሳቀስ አዛለች። አቃቢያነ ሕጉ ይህን እርምጃ የወሰዱት የሴራውን መሪ ጄኔራል ጊልበርት ደንዴሬንና ሌሎች 13 ግለሰቦች እንዲሁም የቀድሞውን ፕሬዚደንት ብሌስ ኮምፓወሬን ከሥልጣን ለማውረድ እጃቸው ያለበትን 3 የፖለቲካ ፓርቲዎች ለመቅጣት ነው ተብሏል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በሳውዲ አረቢያ የተመራው የሄሊኮፕተሮች ጥቃት የመን ውስጥ 25 ሲቪሎችን አብዛኞቹ ሴቶችና ሕፃናት መግደሉን ነዋሪዎችና የሕክምና ባለሙያዎች አስታውቀዋል። ጥቃቱ ዛሬ የተካሄደው ሰሜን ምዕራብ ውስጥ በሚገኝ አንድ መንደር ላይ ነው። ሮይተርስ የዜና ወኪል አንድ ራሱን ሀሊድ ሲል ያስታወቀ ነዋሪ ጠቅሶ ሄሊኮፕተሮቹ እያሳደዱ በጥይት የቆሏቸው ሰዎች ቤታቸውን ለቀው ሲሸሹ የነበሩ በመሆናቸው ያለ ምክንያት ፍጅት ተካሂዷል ማለቱን ገልጿል። ፈረንሳይ ዛሬ በሶሪያ የእስላማዊ መንግሥት ነኝ በሚለው ነውጠኛ ቡድን ላይ የመጀመሪያውን የአየር ድብደባ ማካሄዷን አስታወቀች። ኢላማ ያደረገችውም ላለፉት 2 ሳምንታት የአየር ቅኝት ስታደርግባቸው የቆዩ አካባቢዎችን ነው። ጥቃቱ በትክክል የተካሄዱባቸው ስፍራዎች ዝርዝር እስካሁን አልተገለጸም። ጠቅላይ ሚኒስትሩ ማኑኤል ቫልስ ግን ፓሪስ ይህን እርምጃ የወሰደችው በራሷ ላይ ጥቃት ለማካሄድ የሚሰለጥኑበት ቦታ ላይ በመሆኑ ራሷን ለመከላከል ስትል ነው ብለዋል። በመጨረሻም የምስራቅ አፍጋኒስታን ባለሥልጣናት ዛሬ ጎህ ሲቀድ በተቀነባበረ መልክ ቁልፍ በሆኑ የጸጥታ ጥበቃ ኬላዎች ላይ ጥቃት የከፈቱ በመቶዎች የተቆጠሩ የእስላማዊ መንግሥት ነኝ የሚለው ቡድን ተዋጊዎችን ጥቃት መክተናል ይላሉ። ውጊያው ተጠናክሮ የታየው አፍጋኒስታን ከፓኪስታን ጋር በምትዋሰንበት አካባቢ ሲሆን በግጭቱ 35 የነውጠኛው ቡድን ተዋጊዎችና 2 የአፍጋኒስታን ወታደሮች ተገድለዋል ተብሏል። የናንጋሃር አውራጃ ዋና አስተዳዳሪ ሐጂ ሃሊ ሙጃሂድ ለአሜሪካ ድምፅ እንደተናገሩት ከባዱን ጦር መሳሪያ የታጠቁት ነውጠኞች አብዛኞቹ የፓኪስታን ዜጎች ናቸው። ዜናው አበቃ።
ይህ ዘወትር እሁድ በየሁለት ሳምንቱ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የተዘጋጀ የሚቀርበው የራዲዮ መጽሔት ፕሮግራማችን ነው።
እሁድ መስከረም 16 2008 ዓ.ም ዛሬ ዕለቱ በክርስትና እምነት ተከታዩ ዘንድ የደመራ በዓል የተከበረበት ነው። በዓሉን ለምታከብሩ የእምነቱ ተከታይ አድማጮቻችን በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ።
በበዓሉ ዙሪያ የተሰናዳ ቅንብር ከአዲስ አበባ ደርሶናል። ቆየት ብሎ ይቀርባል።
በራዲዮ መጽሔት ወግ መሠረት ታዲያ አሁን ሰዓቱ
የሳምንቱ ምርጥ ግጥም።
ገንዘብ ውሻ ቢሆን ከጌታው በስተቀር ካሳዳጊው ሌላ የማያውቁት ሁሉ ድርስ ሲሉበት ዘሎ የሚባላ አንድ ቀን ራሱን ቁራጭ ስጋ ቢጤ ያልጣለለት ሁሉ ናበጀለ ያዝህ ናልውሰድህ ቤቴ ሲለው ቢያራውጠው በሚጮህ አመሉ ምኞቴ የሆነ እንጂ ገንዘብ ውሻ ቢሆን ባዕድ ሲመጣበት ሹል ዘርዛራ ጥርሱን እየሰነዘረ ዞርበል ያለ ግብርህ እሪያል ኡ አልኩኝ እያለ ቢልከው እያስደነበረ ሁሉም የየግሉን ጥሮና ጠብቆ የሌሎን ጠንቶ ያሳድግ ነበረ። ምኞቴ የሆነ እንጂ ገንዘብ ውሻ ቢሆን ገንዘብ ባለበት ቤት በበሩ ለማለፍ ፈርቶ ተጠንቅቆ ዳናውን አጥፍቶ ሲሄድ ወደ ሥራው ሲገባ ከቤቱ ይመላለስ ነበር ጥላውን ጠብቆ። ወይም እንደ ጓዱ የግል ውሻ ቢያምረው ባስደንብር ጮቷ ከሚዋረድ ሰርቆ ውሻው ባለቤት ውሻው ስትወልድለት ውላዟን ላሳድግ ብሎ በወሰደ ጌታዋን ጠይቆ ምኞቴ ሆነ እንጂ ገንዘብ ስለት ቢሆን ልክ እንደ ዘመኑ የሰው ደም ነክቶታል፣ ሰው ተጠቅሞበታል እንደሚሉት ጣጣ የራሱን ገዛዝቶ የሌላውን ፈርቶ የእሱንም ጠብቆ አትንኩኝ አልነካም እየተባባለ ራሱን ባወጣ
ገንዘብ ውሻ ቢሆን። ከምሽቱ የራዲዮ መጽሔት የግጥም ጉባኤ እንግዶቻችን አንዱ ታረቀኝ ዘይን ነው።
የሳምንቱን ምርጥ ግጥም በማስቀደም የዛሬ እሁድ መስከረም 16 2008 ዓ.ም ዝግጅታችንን ጀምረናል።
እናም የመክፈቻውን ሰልት እናስከተል። ጎሳዬ ተስፋዬን የግድ ሰው ነበር የሰማነው። ጎሳዬ እናመሰግናለን።
የዓመቱ መጀመሪያ የራዲዮ መጽሔት ግጥም ጉባኤ ሦስት ገጣሚያንን አሳትፏል።
በመግቢያችን እንደ ጠቆምነው ከፈረንሳይ፣ ከብራስልስና ከአዲስ አበባ
ለዛ ያላቸው ግጥሞችና ወጎች
ከገጣሚያን እንግዶቻችን ጋር በሚኖረን ቆይታ እንኮመኩማለን። አስራደው ከፈረንሳይ፣ ታረቀኝ ዜን ከአዲስ አበባ መስመር ላይ ያላችሁ ሶስተኛው እንግዳችን ያሬድ በላይነህ ነው። በስራ ሰዓት ያለመገጣጠም ሳቢያ ያሬድን ለብቻው ነው ያወያየሁት። ቆየት ብዬ አስከትላለሁ። ግጥሞቻችሁን ለራዲዮ መጽሔት በማቀበል የምትታወቁ ናችሁ። በዚህ የዓመቱ መጀመሪያ የግጥም ጉባኤ የሚል ስያሜ በሰጠ ነው ሶስት ገጣሚዎች ባገናኘንበት መድረክ ላይ ሁለታችሁን እርስ በርስ እናስተዋወቅ። አስራደው ከአዲስ አበባ ታረቀኝ ዜና አለ፣ እንዲሁ ደግሞ ታረቀኝ ከፈረንሳይ አስራደው አለ። ሰላም መባባል ይቻላል?
እሺ ታረቀኝ፣ እንደምን? ደህና ነው የኔ ወንድም? እና ግጥሞችን ያው አንተ ካለበት ሁኔታ ራቅ ባለ ሁኔታ ስለሆነ ያለሁት ለአንተ እድሉ መስጠት እወዳለሁ።
እንደምን አለ አስራደው? ያለህበት ከፈረንሳይ መሰለኝ አሁን አሉላን ነው እየሰማሁት ያለሁት በደንብ። ደህና ነው? እንዴት ነህ? የጥበቡ ዘርፍ እንግዲህ ብዙ ሰዎችን ያገናኛል። እኔም እንደዚሁ ከዚህ ስሜት ጋር ያሉ ሰዎችን ማግኘቴ፣ ዛሬ አንተን ማግኘቴ ያው እና አሉላ ናቸው ያገናኙኝ፣ በጣም ደስ ብሎኛል። በዚህ መንገድ እንደምንገናኝ ተስፋ አለኝ።
ያው እንግዲህ ለአሉላና ለአዲሱ ምስጋና እያቀረብን በዚህ በስነ ጽሁፍ መልክ ብዙ የሚሰራባቸው ጉዳዮች ስላሉ ከውጭ ያለነውም ከአገር ቤትም ያለነው ወገኖች አማርኛን ሳናበሳጭ በተቻለ መጠን በውጭ ላሉት በተለይ ወገኖቻችን የሚገባ እንዲሰሙትና እንዲረዱት በማድረግ አሉላና አዲሱ የሚፈጥሩት መድረክ በእጅግ በእጅግ የሚመሰገን በመሆኑ በዛ ላይ ለመሳተፍ እድል ካለን ማከሎች እንግዲህ አንተም እኔም ሌሎች ከብራሲልስም የተጠቀሰው ወንድማ
ያሬድ በላይነህ
ያሬድ አዎ እና በተቻለ መጠን ሳይማር ላስተማረን ወገናችን የምንከፍለው እዳ ስላለብን ያንን እዳ በመጠኑ ብናካፍል ትንሽ ህክሙ የሚቀለን ይመስለኛል።
አመሰግናለሁ ለትውውቁ ያህል እነኚህም መንደርደሪያዎች ካደረግን እርስ በርስ ከተዋወቃችሁ ቋንቋችሁ ስነ ግጥም አማርኛን ሳናበሳጭ ብሏል አስራደው። አመሰግናለሁ። አጥብቀን በፕሮግራሞቻችን እንደምናደርገው የራስን ባህልና ቋንቋ የሚገባውን ከብሬታ መስጠት የቻለ ማህበረሰብ ለማደግም ትልቅ ለመሆንም መንገዱ ነው የራስን ማሳነስ አይደለም በሚለው እምነት ብዙ ጊዜ ገፋ አድርገን እንግዶቻችንን ሁሉ ጨክነን እንጠይቃለን። ከሀገር ውጭ ሲኖሩ ባሉበት ባህል ያለ ቋንቋ ሲቀማቸው የሚተካ ምናልባት በተመሳሳይ ሊገልጽ የሚችል የሚመስለንን አነጋገር ገፋ አድርገን እንሄዳለን። አውቀን ስንሳሳትም እንዲሁ እንጠይቃለን። በርከት ያሉ ግጥሞች ልካችሁልናል። ከቅርቡ እንኳን ብንመለከት በአስራደው በኩል ጤፍ እንኳን በአቅሟ በቀደመ ፕሮግራማችን ቀርባለች። የመጨረሻ ደወል፣ ቆሜ ነው የምሞተው፣ አትሰቀል ይቅር፣ ለየት ያለ ስሜት የሚሰጡ ግጥሞችን በተከታታይ አድርሰህናል። ለረጅም ጊዜ የፕሮግራማችን ተሳታፊ ነህ። በዚህ ፕሮግራም እንደ አዲስ በመሳተፍ ላይ የምትገኘው ታረቀኝ ዘይን ደግሞ ቤት ስራ አለችኝ፣ የአንገት በላይ ገመድ፣ የቴዎድሮስ ጥይት፣ የዝናብ አስተምህሮ፣ ምኞቴ ይሆን እንጂ ቁጥራቸው የበዛ ግጥሞችን ያከታተልክ ስትተኩስ ቆይተሃል። እስኪ ለዛ ባላቸው ግጥሞቻችሁ እንጀምር። ከአዲስ አበባ ያለውን ላስቀድም። ታረቀኝ
ከላኳቸው ውስጥ የዝናብ አስተምህሮ ሄዶ አጠገቤም ስላለ እሱም ባነብል ይሻለኛል።
መልካም፣ ቀጥል።
የዝናብ አስተምህሮ እንግዲህ ያው ከአባይ ጋር በማገናኘት የተጻፈ ግጥም ነው። አጋጣሚ ግጥሙ በፎቶ የተደገፈ ነው። የግብጽ ሱዳንና የእኛ መንግስት በአባይ ጉዳይ በቅርቡ 2007 ዓ.ም የጋራ ስምምነት የፈጠሩበት ሁኔታ ነበር እና ያ ፎቶግራፍ ነው ከበላዩ ያለ። መጽሐፉም በፎቶ የተደገፈ ነው ዘንድሮ ያስመረኩት።
መልካም። እሺ፣
የዝናብ አስተምህሮ ነው። ዝናብ ከላይ ደማምኖ ከህዋው ወለል ተንጓሎ፣ ሳይንስ እንዳለን መላምት መቀዝቅዝ አቅሙን አስጥሎ፣ ከአንዳች ማረፊያው አስንኖ ላጠራቀመው ሰማዩ የጸጋ ስሙን ለሰጠው ጠብ እንኳን ሳይተው ለላዩ አመል ብሎበት ቁልቁለት በእሱ መለኛ ተገፍቶ ምድርን ያጠግባል ከታች ቤት የመና ጠሉን ረጭቶ የላዩን መፍለቂያ ጓዳ ሰገነት ቤቱን ረስቶ አባይም በዝናብ ቀንቶ ቁልቁለት ግብሩን ጀመረ የላዩን የትብቱን ሸሽቶ ከታች ቤት ሂዶ አዘመረ ውሃ ህይወት ውሃ ብርሃን መሆኑን በተግባር ወርዶ አበሰረ። ነገር ግን የምድር ዓለም ሰው የሚስማማበት እውነታ በዝናብ ተኳርፎ አያውቅም የግሌ ብሎ አቤቱታ ያረፈበት ሁሉ ጠሉ ነው ከላይ የመጣ ጠብታ። እናም የአባይ ቤተሰብ የላይ የታቹ ተጋሪ የላዩ ምንጩ ለላዩ ድርሻው በፊናው ለታቹም ጧሪ መሆኑን እንደ ምሳሌ እንዳስተምህሮ ቢመርጡት አባይን እስከ ዘላለም በፍቅር አብረው በጠጡት ይላል አሉላ።
አመሰግናለሁ። ወደ አስራደው ከመሄዴ በፊት ግጥሞቻችሁ የተለያየ ሀሳብ ላይ የተለያየ ጭብጥ ላይ የተጻፉ እንደመሆናቸው በጣም አጭሯን ለአድማጮች ላስታውስ። ቤት ስራ አለችኝ የሚለውን ስለ ህይወት ስለ ፍቅር የተጻፈች የምትመስል ግጥምህን በመጠኑ ላስታውስና ወደ አስራደው ሄዳለሁ። ሳጋ ያልነካካው ምስማር ያልወጋጋው እድሳት የማይል ነፋስ ያላሰጋው በፈጣሪ ጭቃ አእምሮ የተቦካ መቼም የማይቆሽሽ ጉድፍ የማይነካ ልብን ያህል እልፍኝ አምኜ ሰጥቻት እሷም ማምና ገብታ አወይ ባለቤቴ ፈራሽ ቤት አማራት ቤት ቤት ሲባል ሰምታ እንኳን የእሷው ሐሳብ እንጨትና ድንጋይ ጭቃና ማገሩ እኔም ቤት ነው ያልኩት ልብ መታመኛው አይቀር መሸርሸሩ ቤትማ ቤትማ የዘላለም ጎጆ እላይ ነበረልን ለእኔና ለሚስቴ አብሮን እንዲጠራን ማን በነገርልን ይላል። በጥቂት ስንኞች ህይወትን የመጋራት ገጽታ የጻፍክባት ናት። የተለያየ ጭብጦች ላይ እንደምጽፉ ለማመላከት ያህል ነው። አስራደው ያንተንና አስከተለ
ሲል ጠይቅሽ አድምጭኝ አገሬ መምቴ ክብሬ የኔነት መግለጫ ክብርና ኩራቴ የመኖሬ ትርጉም ፍቺ የህይወቴ ማረፊያ ጎጆዬ ስደክም ጉልበቴ እስኪ ልጠይቅሽ ምትክ ለልጆችሽ ላንቺ በደከሙ ላንቺ በሞቱልሽ እነማንን ተካሽ እና ማንን ወለድሽ? በደጋነት እድሜ ገና በጨቅላነት ላንቺ ልእንና ብለውን በተሰውት በነዛ ጉብሎች በነዛ ሰማዕት ወጣት ልጆችሽ እና ማንን ተካሽ? እና ማንን ወለድሽ? አገሬ ንገሪኝ እስቲ ልጠይቅሽ። ከራሳቸው ህይወት ላንቺ የሚያደሉ ላንቺ የታመሙ ላንቺ የቆሰሉ ላንቺ ዘብ በመቆም ላንቺ ተሰውተው ተቃጥለው ላለፉ በፍቅርሽ ጣፍ ሆነው ለክብርሽ እንደሰም ለተነኑ ቀልጠው በእነዚያ ልጆችሽ እነማንን ተካሽ? አገሬ ኢትዮጵያ እስቲ ልጠይቅሽ። ጀግና ደራሲውን መሐንዲስ ሐኪሙን ወፍጣና ወታደር ድንበር ጠባቂውን ነጋዴ ገበሬ ተማሪ አስተማሪ ሳአሪ ተዋናይ ምሁር ያገር መሪ ዳኛ ዲፕሎማት መሪ ሃይማኖት ሁሉን አሰናብተሽ አረ ለመሆኑ እነማንን ወለድሽ? እነማንን ተካሽ? ሀገሬ ንገሪኝ እስቲ ልጠይቅሽ። መካሪ ዘካሪ ምሁር አስተማሪ ጀግና ወጥቶ አዳሪ ድንበር አስከባሪ ታሪክን ጠባቂ በሳል አገር መሪ ቁም ነገር ከሰሩ ጥቂት ሳታስቀሪ ሁሉንም ሸኝተሽ ሁሉን አሰናብተሽ እነማንን ወለድሽ? እነማንን ተካሽ? አገሬ ኢትዮጵያ እስቲ ልጠይቅሽ። እና ይቺ ግጥም ለሀገራቸው ቁም ነገር ሰውተው ላለፉ ኢትዮጵያውያን በሙሉ መታሰቢያ የተቋጠረች ናት።
አመሰግናለሁ አስራደው። መልካም፣ ወደ ውይይቱ እንመለስ። ቀደም እንደ ገለጽኩት የቅርቧን ጤፍ እንኳን ባቅሟን ከዚያ በፊት የመጨረሻው ደወልን የመሳሰሉ በርካታ ግጥሞች ትልካለ። በተለይ ደግሞ የማህበረሰብን ጉዳት ርዛትን፣ ማህበረሰብ ላይ የሚደርስ ችግርና ሰቆቃ የሚያሳስበው ሰው የሚያነሳቸውን ጭብጦች አጉልተ ትጽፋለ። አትሰቀል ይቅርን ለአድማጮች መንፈሱን ከምናጋራበት ስራዎቻችሁን ከምናሳይበት አንዱ ላደርግ በሬዲዮ ፕሮግራማችን ላይ አቅርበነዋል። ለማስታወስ ያህል አትሰቀል ይቅር ይላል ርዕሱ። በገባበት ቃሉ አባትህ ለእኛ አባት፣ አንተ ለእኛ ሞተህ ልንድን ከኃጢአት፣ እኛን አድናለሁ ብለህ ከመከራ መስቀል ተሸክመህ አትውጣ ተራራ፣ በጨካኞች ጅራፍ አይገረፍ ጀርባህ፣ ምስማር አይቸንከር በእጅና በእግሮችህ፣ በጦር አይወጋ አይበሳ ጎንህ፣ አትጠጣ ፍጹም የሐሞት መራራ፣ አድናለሁ ብለህ እኛን ከመከራ መከራህ አይብዛ መከራችን ላይቀር፣ ተንግላተህ አትሙት አትሰቀል ይቅር እያልክ ትንደረደራለህ። አስራደው፣ ጠንከር ያሉ ሐሳቦችን መንፈሳዊ ይዘት ያለው ግጥምህ እንኳን ሳይቀር የሕይወትን በሰው ልጆች ላይ የሚደርሱ ጉስቅልናዎችን አጉልተህ ስታወጣ ያለው፣ እስኪ ስለ ግጥሞችህ ጥቂት አውራን።
አዎ፣ እንግዲህ እንደጠቀስከው እያንዳንዱ ሰው የራሱ የሆነ እይታ ይኖረዋል። በእኔ ግምት ግጥም እንደ እንቁላል ቁጭ ብለው የሚፈለፍሉት ባልተወሰነ ሰዓት እሱ በፈለገው ብዕር መድማት በፈለገችበት ወቅት ያስፈልግ ከመኝታ ቀስቅሳ ተነስ ጻፈኝ ትልሃለች እና ያን ጊዜ ተነስተህ በሚገባ ብዕር ስትደማ ደሟን በወረቀት ላይ ካላሰፈርክ እንቅልፍ ትነሳለች፣ አትተኛም። ከዛ በኋላ ነው ስትገላገል አይምሮህ ያረገዘውን ሲወልድ እንቅልፍ ማግኘትና ተመልሶ መተኛት የሚቻለው። ሌላው እንዳልኩህ ብዕር ቦታ አትመርጥም። ሽንት ቤት ሆነህም ተነስ ጻፈኝ ትልሃለች፣ አስቸጋሪ ቦታ ነው። ቢሆንም እንኳን የእሷ ፍላጎት ስለሆነ ለእሷ ተገዥ መሆን ያስፈልጋል። አዎ፣ አለበለዚያ ከእሷ ጋር መቀያየም ደግሞ የእሷን ድምፅ መስማት ያስፈልጋል።
ለብዕር ይታዘዛለሁ እያልክ ነው። ብዕርና ወረቀት ማገናኘት የማይችልበት ቦታም ድንገት ስትመጣ እንኳን ያን ለማስተናገድ መዘጋጀትን ይጠይቃል እያልከን ነው። የግጥሞችህን ጭብጦች ለማጉላት ከዚሁ ቀደም ብዬ ከጠቀስኩት ግጥምህ ላይ ስለ ተከባብሮ መኖር፣ አብሮ መብላት፣ ትልልቅ እሴቶች ታነሳና እነሱ በጠፉበት ጥላቻና ጭካኔ መከራ በበዛበት እስኪ እንዲህ ምከራቸው ትልና አሁንም ጥቂት ከስንኞች ልውሰድ። ስልጣን ተገናርጎ ቀምቶ የበላ ለስጋው አድልቶ ወገኑን ያጉላላ፣ ዘረኝነት አርሶ ቂም በቀል የዘራ፣ የሚያበዛ ትዕቢት ሰው የሚያስፈራራ፣ ውሸት ያመረተ በደል የመከረ፣ በግፍ የገደለ ወይኒ ቤት ያጎረ፣ ጥላቻን አንግሶ ፍቅርን ያኮሰሰ፣ ወንድሙን የገፋ በደል ያነገሰ፣ ቀጣዩን አብዝ ቀጣይን ቁጣዬን አብዝቶ መከራውን ያጭዳል። አዎ ቁጣዬን አብዝቶ መከራውን ያጭዳል። ህዝቤን አታግሏሉ ከእንግዲህ ይበቃል ብለህ ንገራቸው። ስልጣን ላዋስካቸው ልቦና ቢገዙ ድንገት ቢመለሱ ወደ ህሊናቸው ትላለህ። ብዙ ማብራሪያ የማይፈልገውን በስንኞች የተዋዙትን ቁም ነገሮች እንደሚያገኙ ግልጽ ነው ተስፋ አደርጋለሁኝ። አሁን ወደ ሶስተኛው የግጥም ጉባኤያችን ተሳታፊ ወደ ብራስልሱ ያሬድ በላይነህ ላቅና። የሱንም እንዲሁ በተመሳሳይ በሚያነብልን ግጥም እንጀምራለን።
አንድ አጥር ያለ ግጥም መልክአ ይሁዳ ይላል ርዕሱ። የክህደት ምሳሌ ሆኖ የሚጠራ ገብት የተሰለፈ ከሐዋርያት ተራ አገለገለ እንጂ ይሁዳ ምን ሰራ? የተጻፈለትን ተክቶ የፈጸመ አሳልፎ ሊሰጥ ጌታውን የታመ በአገልግሎት እሱን ከቶስ ማን ቀደመ? እያልኩኝ ከውስጥ የከራቴ ሳውራ ቤተስኪያን ቆሞለት ስሙን ባይጠራ በዚህ እልፍ ዘመን እልፎችን ያፈራ ትጉ አገልጋይ ነው ባለብዙ ጭፍራ። እንግዲህ መልክአ ይሁዳ በሚል ርዕስ
ቀደም ብዬ እንደጠቆምኩት በርከት ያሉ ግጥሞች ልከልናል። ቴዎድሮስ ሞኝ ነው የሚለው ከቅርብ ጊዜዎቹ ግጥሞች አንዱ ነው። የሌላ ጎን እይታ እንድንመለከት የሚጋብዝ ግጥምህን በፕሮግራማችን አስተናግደናል። ትመጫለሽ ብዬ ሌላው የቅርብ ጊዜ ግጥምህ ነው። ሙግት ከራስ ጋር የሚለውን አስከትለን እንመልከት። ስለ ስነ ግጥምም ስለ ግጥም መጽሐፍ ዝንባሌህም ታወጋናለህ። ሁለት አንኳሪ ጭብጦችን ይዘሃል። በሯጭነት ሀገር የሚያስጠሩት አትሌቶቻችንን ታወድስበታለህ። ወዲሁም ከህይወት ጋር ውጫ የሚገጥሙትን ለውሃና ለማዕበል ቀለብ የሆኑትን ለአደጋም የተጋለጡትን ታነሳለህ። በዚያ ውስጥ ያንተና መሰሎችም ህይወት የሚቃኝ ነውና የአገር ስደት ወጣትነት የሚመጡ ፈተናዎችን ለመመልከት እድል ይሰጣል። በግጥምህ ጥሩ አድርገህ ዘልቀኸዋል። እስኪ እናወራ ስለ ስደት። አሁን የምንነጋገረው ደግሞ ብዙዎች ለአደጋ ከተጋለጡ በኋላ ዓለምም በስደት ማዕበል የተዋጠች በሚመስልበት ሰዓት ነው፣ መካከለኛውን ምስራቅ ቀውስ ጨምሮ። ይሄን ግጥም የጻፍከው ቀደም ያለ ጊዜም ቢሆን ምንድን ነው ውስጥህ ያለው? ምንድን ነው የሚታየህ?
ያው እንግዲህ ስደትን በምናስብ ጊዜ ያው ስደት የራሱ የሆኑ ምክንያቶች አሉ። እንደምናየው ፖለቲካዊ፣ ኢኮኖሚያዊ ምክንያቶች እንዲሁም ደግሞ ዓለም ላይ በስፋት ተንሰራፍቶ የምናየው ድህነት ውጤት ነው ስደት። ግን ያ ብቻም አይደለም። ደግሞ አንዳንድ እውነታዎችንም ስንፈትሽ የተሻለ ኑሮ ፍለጋም የሚደረግ ስደት አለ። እንግዲህ ከእነዚህ አንጻር ነው ይሄንን ያየሁት። በተለይ ደግሞ ብዙውን ጊዜ ኢትዮጵያን አሉን የምንላቸው ትላልቅ እሴቶች አሉን፣ ሀገር ወዳድነታችን፣ ከአባቶቻችን የወረስናቸው የጀግንነት ባህሎች፣ አልደፈር ባይነት፣ ሀገር የመውደድ እነዚህ ነገሮች በብዙ ኢትዮጵያዊነትን ስናስብ የምናነሳቸው ነገሮች ናቸው። ዛሬ ላይ ግን እንደዚህ ስደት ባሳሳው ኢትዮጵያዊነት ውስጥ ይህንን ዓለም ማየት አንችልም እና ብዙውን ጊዜ መነሻ ማድረገው እንደዛ ነው። ያው እንግዲህ ገጣሚ ስትሆን ብዙውን ጊዜ ፊት ለፊት የሚታየውን ሳይሆን ከፊት ለፊት ከሚታየው ጀርባ ሌላ ነገር ነው የምትፈልገው። ነገርን ገፍተህ የመፈተሽ የማየት ነገር ነው ያለው እና ሁል ጊዜ አያለሁ። እኛ አሁን ሀገርን በማስጠራት ረገድ ባንዲራ ይዘው ሲያለቅሱ ሯጮች በእንደዚህ አይነት ስሜት በኦሎምፒክ ሀገርን ሲያስጠሩ እናያለን። የዛሬ ትውልድ ግን ለዛ አልታደልንም። ብዙዎቻችን ያው ምክንያቶቹ ብዙ ቢሆኑም ቀደም ብዬ እንዳነሳኋቸው ለእንደዛ ብዙ የታደልን አይደለን። ይልቁንም ልክ እንደተቃጠለ ቤት ሀገራችንን ጥረን የምንወጣ የምንሸሽ፣ በዛውም ደግሞ ለብዙ ነገር የተጋለጥን ስለነበርን እነዛን ነው በበሬ ለመንካት የፈለግኩት ለማየትም የፈለግኩት።
መልካም። ይህንኑ የሚያሳይ ይመስላል። ለእነኚህ በፊት ለፊት ከሚታየው በስቲያ ይልቁንም ደግሞ በአዲሱ ትውልድ ላይ ራስን መልሶ የመመልከት የሚመስለው ዘይቤህ ቴዎድሮስ ሞኝነው ላይም ይታያል። ቀደም ሲል በጠቀስኩት ግጥምህ የእውቀት ወላፈን ጥበብ ያልጎበኘው በእውነት ሳስበው ቴዎድሮስ ሞኝ ነው። በቀጥታ ለሚያየው በእርግጥ የማጣጣል ይምሰል እንጂ ከርቆ የሚመለከት ሀሳብ ነው የምናየው። በግጭቶቹ እያመሳከርክ የምታነሰው ቤተ መንግስት ሞልቶ ጠጁ እየፈሰሰ ፍሪዳውን ጥሎ ጮማ እየቆረሰ መኖር እምቢ ብሎ ጥይት የጎረሰ ትለዋለህ። ይሄ የደስታ ወይም የተድላ የሚመስለውን ህይወት የጣለው ለምን እንደሆነ ልታሳየን ስትታገል ነው። ራስን ክብርን ከመጣል ጋር ታያይዘዋለህ። ያን የቆራጥነት ለሀገር የመሞትን መንፈስ የሌለ የምትለውን ጎላ አድርገህ ታነሳለህ።
አዎ እንግዲህ ቴዎድሮስ ሞኝ ነውን ስጽፍ የማየው በቴዎድሮስ ውስጥ ብዙን ጊዜ እንግዲህ ያው በተለይ የኢትዮጵያዊነት ሲገለጽበት አንዱ ቀደም ብዬም እንዳነሳሁት ትልቁ እርስ አለን። ከምንም በላይ ቀና ብለን የምንሄድበት ከአባቶቻችን ወረስ ነው። ትልቁ እርስ አለ። ጀግንነታቸው ያልተገዛች ሀገር ለኛ ቆይታቸው ዛሬ ቀና ብለን ቤት እንዴታ ኢትዮጵያዊነትን ኢትዮጵያዊኔም ብለን ለመናገር የምንችልበትን ትልቁን አቅም ተውልናል። እና ከነዛም ውስጥ ደግሞ አጼ ቴዎድሮስ ያው የሚታወቅ ገድል ያላቸው ናቸው። እና በዛሬ ላይ ዛሬና ትናንት እሳቸው የነበሩበትን ዘመን እያመሳከርኩ ነው በግጥም ስማ የተፈለግኩት። እና በእሳቸው ዘመን ማለት እጅ መስጠት ምን ማለት እንደሆነ እንደውም ከዚህ በፊት በነበሩ የተለያዩ ስነ ጽሁፎችን በደንብ ተገልጿል። ምን ያህል ብዙ ተጽፎላቸዋል፣ ብዙ ተብሎላቸዋል አጼ ቴዎድሮስ። እና ቀላል አልነበረም እጅ መስጠት ልሳቸው። ሀገር የሚባለው ነገር እንዲሁ አሁን እኛ ጥለንብስ እንደምንለው ቀላል ነገር አልነበረም በቴዎድሮስ። ዛሬ ግን ያለው በተቃራኒ ነው። እና በዚህ በቴዎድሮስ ሞኝ ነው ነገር ውስጥ የማየው ነገር ዛሬ እርግጥ ብዙ ምክንያቶች ቢኖሩንም ግን የእኛም ገፍ የሆኑ ምክንያቶች የተሻለ ነገር የመፈለግ ነገር ካለው ከችግሩ ማለት ኢኮኖሚያዊ ችግሩ የመልካም አስተዳደር ጦት ዞሮ ዞሮ ግን ሀገር ጥለን እየወጣን ነው። እና ለድሮ አባቶቻችን የቀላል ነገር አልነበረም።
አድማጮቻችን፣ ከሶስቱ ገጣሚያን ጋር የጀመርን ወግ አልተቋጨም፣ እንመለስበታለን።
አሁን ከምሽቱ ምርጦች ደግሞ ሌላውን እንስማ።
አላየኸውም?
ቴሌ ሁሉ እስክታልቀር
አንድ ጥያቄ ሳንጠይቀው አሁንም ሊመልስልን ይችላል። ጡረታ ላይ ቁጭ ሲል የቤቱ ሲያርፍ አንዳንዴ ውል ላይ ነው የአማርኛ ሙዚቃ
እነኝን ዘመኖች መስማቱ የሚቀራ
አብሶሉትሊ በጣም ቆንጆ
በጣም ቆንጆ እውነቱን ነው።
አዲሱ ዛሬ ያቀን ደረሰ።
በጣም በጣም
የመጨረሻው ቀን ነው። የመጨረሻው
ቀን ነው ሬዲዮ መጽሔት የሚያቀናብረው። ሬዲዮ መጽሔትን ያለ ቴሌ ለማሰብ ነው ይቸገራለሁ። ይህን ስል ሌሎች አቀናባሪዎችን እንትን ለማለት አይደለም፣ ግን ሌላው ቀርቶ የእኛን አናባብ እንኳን ለይቶ አውቆ እያንዳንዳችን የትኛው ማይክራፎን ጋር ብንቀመጥ ድምጻችን ጥሩ እንደሚወጣ ሁሉ አውቋል። እና ይገርመኛል መቼም በጣም እንዴት ነው ይሄ መጣጣም ወይም መዋሃድ ነው የምትለው? በጣም ተናበን ነው የነበረና
ከእኔና ከአንተ ከአቅራቢዎች ጋር ብቻ ሳይሆን ከፕሮግራሙም ጋር የተዋደደ ነው። አድማጮች ይሄን ደጋግመን ማንሳታችን ለምን መሆኑን ፕሮግራሙን የሚከታተሉ ሰዎች ስለሚያውቁት ጫና ያለውን ስሜት ሳናበዛ፣ ግን ይህ የመጨረሻ ራዲዮ መጽሔት በሬዲዮ ፕሮግራም የቀሩት ሁለት ቀናት ናቸውና የመጨረሻው ነው እና ከዘጋቢዎቻችን ከአዲስ አበባ ዝግጅቶቻቸውን ሲልኩ ከሱ ጋር የሚነጋገሯቸው የሚቀባበሉበት ቴሌን በአካል ሳያዩት የሚያስቡት ስሜት አለ። እስክንድርና መለስካቸውን እንዲሁም ግርማይን የራዲዮ መጽሔቱን ንጉሴ አክሊሉን ጠይቀናል። የእነሱን አስተያየት እናቀርባለን።
ለቴሌ ደግሞ የተዘጋጀው ያ ፓርቲ እንደምታየው በጣም ድንቅና ቪኦኤ ከዚህ ቀደም ከነበረው ፓርቲ ሁሉ የተለየና የተደነቀ ነበረ።
የሽኝት ዝግጅቱ ምናልባትም ከዚህ ቀደም በሌላ ዝግጅት ላይ ያየው አይመስለኝም። የቴሌ ማንነት፣ በስራው ያለውን ኃላፊነት የሚወስድበትን፣ ከሌሎች ጋር ያለውን ቅርበት ሁሉን የሚያሳይ ይመስለኛል። የሚገባም ነበር። በድጋሚ እናመስግን።
አዎ፣ ቴሌ እናመሰግነዋለን። ምናልባት ዛሬ ይህን ፕሮግራም ስንዘጋ ወደ 4 ሰዓት ገደማ ቴሌ ዛሬ እኛ ለ15 ቀን ቀጠሩ። እሱ ግን ምናልባትም እንግዲህ እግዚአብሔር ያውቃል። መልሰን እስከምናገኘው ይሰናበታል። የንጉሴ አክሊሎ መስኮት
የሚከፈትበት ነው ሰዓቱ።
የደመራ በዓል ነው የዛሬው ዝግጅቱ ትኩረት።
ንጉሴ እንደምናመሸ።
እንደምናመሸ። እንኳን አደረሰ።
እንኳን አብሮ አደረሰን አሉላ አዲሱ።
ንጉሴ፣ የደመራ በዓል በዛሬው ዕለት እየተከበረ ያለበት ነው። በነገው ዕለት ደግሞ የመስቀል በዓል ይከበራል። ለዝግጅት ከመንደርደር በፊት ሰሞንኛውን ያከባበሩ ሁኔታ እንዴት ነበር? በአካባቢው የነበረው እንቅስቃሴ እስኪ እንደው ድባቡን ባጭሩ ሳልልን።
አሉላ፣ ዘንድሮ መቼም በጣም ለየት ያለ ነው። ለምን በዓላቱ ተከታትለው የረፍት ቀናትን ቅዳሜና እሁድንም ይዘው ሰኞንም ጨምረው የመጡ በመሆናቸው በተለይ ደግሞ በዚህ በጉራጌው ብሔረሰብ አካባቢ ለመስቀል ስለሚገቡ አረፋም አብሮ ስለገጠመ ትራንስፖርት ህዝብ ማመላለሻ አካባቢ 3-4 ሰልፍ እንደው ከዋናው አውቶቡስ ተራ ቁጭራ ባንክ እየተባለ ጎጃም ብረንዳ እየተባለ የሚጠራው ድረስ ሰልፍ እንደነበረ ህዝቡ እንግዲህ አገር ቤት ለመግባት በየአመቱ የጉራጌ ብሔረሰብ ተወላጆች የሶዶም የሰባት ቤትም ይገባሉ። የዘንድሮ ግን በጣም እንግዲህ ከአረፋም ጋር በመግጠሙ ምክንያት፣ በሌላ በኩል ደግሞ ተማሪዎችም ትምህርት ቤት ዩኒቨርሲቲዎች በመከፈታቸው የተማሪዎችም ጥሪ በመደረጉ፣ ሌላው ደግሞ እጅግ ብዙ ህዝብ የሚሄድበት የመስከረም 21 የግሸንም በዓል ስለነበረ በቃ በጣም እንደው የተለየ እንቅስቃሴ ነበር እና እንግዲህ አረፋ በዓል ተከብሯል። የቅዳሜ የሴቶች መስቀል በዓል የሚሉትም በትናንትናው ዕለት በጎመን ክትፎ በአይቤ የሴቶች ሙያ የሚፈተንበት ነው። ያው የደመራው ዕለት ዛሬ ደግሞ በጉራጌ ብሔረሰብ አካባቢ 16 ችቦውን የሚያበሩበት ነው። ነገ ደግሞ እንዳልከው እንግዲህ ዋናው የመስቀል በዓል ነው። በጣም ለየት ያለ ነው ዘንድሮ በእውነቱ እስልምናውም ክርስትናውም እምነት ተያይዞ በመከበሩ ምክንያት እረፍት ቀናቶችን በመርዘማቸው ምክንያት ለየት ያለ ሆኖ ነው ያገኘሁት። አሉላ
ግሩም። ንጉሴ፣ የበዓሉን አከባበር የሰሞንኛውን ድባብ ስለህልናል፣ ነገ በመስቀል በዓል አከባበር ዙሪያ የሚኖሩ ሁኔታዎችን ታካፍለናለህ። ወደ ዝግጅት መዝለቅ ትችላለህ ንጉሴ።
እንግዲህ አሉላ፣ እኔ እንዲህ አይነት ነገር ለማግኘት ያው ወደ ቤተ ክህነት አካባቢ ነው ብቅ ማለት ያለብኝና እንደ አጋጣሚ እኔ ቴፔን ይዤ እሳቸው ደግሞ መስቀላቸውን ይዘው ወደ እኔ አካባቢ ሲመጡ እኔ ወደ እሳቸው ሲሄድ ተገናኝተን የመጣሁት የመስቀልን ታሪክ ልጠይቅ ነው አልኳቸው እና ታዲያ ከአንተ እጅ ትንሽ ቴፕ ከእኔም እጅ መስቀል አይጠፋም፣ ምን አለ ብንወያይ ብለውኝ እንደው አንድ ዛፍ ይዘን እዛው ቤተ ክህነት ግቢ ውስጥ ያወያየኋቸው የድርሰትና የምርምር ሰው የሆኑት መልአከ ምክር ከፍ ያለው መራሄ ናቸው። እሳቸውን አመስግኜ ልጀምር። ለመሆኑ መልአከ ምክር ከፍ ያለው መራሄ፣ ይህ የመስቀሉና የደመራው በዓል የሚከበርበት ምክንያት ምንድን ነው? ብዙ ጊዜ እንደሚነገረው መስቀሉ የተገኘው መጋቢት 10 ቀን ነው እየተባለ መስቀሉ እንደተገኘ ተደርጎ የሚከበረው መስከረም 16 ቀን ነው። ምንድን ነው ምክንያቱ? እስቲ እንደው የመስቀሉን መገኘት ታሪክ በአጭሩ በቅድሚያ ያጫውቱን።
ነገሩ ይህን ይመስላል። ቅድስት እሌኒ በክርስትና ሃይማኖት ልቧ የተቃጠለው ከቁስጥንጥንያ የመስቀሉን ነገር ነገረ መስቀሉን ዱካውን ለማጥናት የት ነው ያለ ፍለጋ መጣ። ኢየሩሳሌም ስደርስ የተለያዩ ሰዎችን ጠይቃለች። አንደኛ የሀገር ሽማግሌ አንድ ይሁዲ ኪራያኮስ የተባለ ሽማግሌ ጠየቀች። እዚያ ቦታ ነው አይሁድ ቆሻሻ ደለል ደለሉበት፣ እዚያ ነው የተከበረ ብሎ አመለከታት። ሁለተኛ ወደ ፈጣሪሽ አመልክች፣ እጣን አጥተሽ ወደ ፈጣሪሽ ጸልይ፣ ጢሱ ያመለክትሻል። እንደ ቀስተ ደመና ተመልሶ እዚያ ቦታ ላይ ሲተክል እዚያ ላይ አስቆፍሪ የሚል የተለያዩ ፍለጋዎች ሲነግሯት በፈቃድ እግዚአብሔር ጢሱን እጣኑን አጥፈች። አንጸረ ሰገደ ጢስ ይላል። ወደዚያ አመለከተ እዚያ ላይ እንዲቆፈር አደረገች። መቼ ነው አስቆፍራ የተገኘው? ብዙ ድካም ይጠይቃል። ለዘመናት ደለል ተጭኖታል። መጋቢት 10 ቀን ተገኘ። መጋቢት 10 ቀን ከተገኘ በኋላ
መጋቢት 10 ቀን መገኘቱን መልአከ ምክር ከፍ ያለው መራሄ ገልጸውልናል። ይህን ደግሞ ነገ በለቱ የመስቀሉ ለት መጋቢት 10 ቀን ከተገኘ በኋላ ለምን መስከረም 17 ቀን እንደተከበረ ያስረዱናል።
ዛሬ እንግዲህ እንግዳዬን መልአከ ምክር ከፍ ያለው መራሄን አመሰግናለሁ። ከጀርባ ሌላ ድምጽ ስለነበረ የህንጻ ግንባታ በመኖሩ ምክንያት ስለተፈጠረው የድምጽ ጥራት ይቅርታ ጠይቃለሁ። አመሰግናለሁ።
ንጉሴና አመሰግናለን። መልካም በዓል በድጋሚ እግዚአብሔር ይስጥልኝ።
ለሁላችንም አመሰግናለሁ።
እዚያው አዲስ አበባ ወደሚያቆየን ሰሞኑን ወደ ተካሄደ አንድ ዓለም አቀፍ ትዕይንተ ጥበብ ጉዳይ እናመራለን። እስክንድር ፍሬው ተከታትሎታል። እስክንድር እንደምን አመሸ
አሉላ።
ለራዲዮ መጽሔት የሚሆኑ ዝግጅቶች ሲቀኑ አልፎ አልፎ ትመጣለህ። ቆየት ብሏል በራዲዮ መጽሔት ዝግጅት ከተገናኘን። ወሰንን መሻገር የሚል ትርጉም የተሰጠው ከተለያዩ ሀገሮች የመጡ የኪነ ጥበብ ባለሙያዎች የተሳተፉበት ይህ ስነ ስርዓት ካለፈው ሐሙስ አንስቶ እስከ ዛሬው ዕለት ሲካሄድ ቆይቷል። እስክንድር፣ ስለ ዝግጅቱ መንፈስ፣ ስለ ነበረው ሁኔታ አስረዳን እስኪ አንተ እስከ ተመለከትከው።
አዎ አሉላ፣ አንተም እንዳልከው አሁን እኔ እናንተ እየተነጋገርን ባለንበት ሰዓት እየተጠናቀቀ የሚገኘው ክሮሲንግ ባውንደሪስ ወይም ወሰንን መሻገር የተሰኘው የኪነ ጥበብ ፌስቲቫል በኢትዮጵያ ቲያትር ባለሙያዎች ማህበር አማካኝነት በአዲስ አበባ እየተካሄደ ይገኛል። የመክፈቻ ስነ ስርዓቱ የተካሄደው በብሔራዊ ቲያትር ነው። በዛ ስነ ስርዓት ላይ ለመረዳት እንደተቻለው አሉላ፣ ይህ ፌስቲቫል ርዕሱም እንደሚያሳየው ወሰንን መሻገር አፍሪካውያን የኪነ ጥበብ ባለሙያዎች የዘርፉ ባለሙያዎች አንዳቸው ወደ አንዳቸው አገር በመሄድ ስራቸውን የሚያቀርቡበትና የልምድ ልውውጥ የሚያደርጉበት እርስ በርሳቸውም የግንኙነት መረብ እንዲፈጥሩ አጋጣሚ የሚያመቻችላቸው መሆኑ ተገልጿል። ብሔራዊ ቲያትር ነው መክፈቻው የተካሄደው አሉላ። ከዛ በኋላ በነበሩት ቀናት አርብ፣ ቅዳሜና ዛሬን ጨምሮ ማለት ነው እነዚህ ከተለያዩ ከ11 ሀገራት ነው የመጡት።
ዋና ዋናዎቹን አስታውሰን እስኪ፣ የትኞቹ የአፍሪካ ሀገሮች ተገኝተዋል?
ለምሳሌ ከቡሩንዲ፣ ከጎረቤት ኬንያ፣ ከግብጽ፣ ከሱዳን ከመሳሰሉት ሀገራት የመጡ ናቸው ባለሙያዎቹ። ከአፍሪካ በተጨማሪ ግን አሉላ እዛው አንተ ካለበት ከዩናይትድ ስቴትስ የመጡም አሉ። አናኒያ የዳንስ ቡድን ይባላል። እነሱም እንደዚሁ በዚህ ስነ ስርዓት ላይ እየተሳተፉ ይገኛሉ። እና ከመክፈቻው ቀን በኋላ በነበሩት በተለይ አርብና ቅዳሜ የተለያዩ ዝግጅቶችን አዲስ አበባ ውስጥ በሚገኙ የተለያዩ አዳራሾች ሲያቀርቡ ቆይተዋል። ለምሳሌ በኢትዮጵያ ብሔራዊ ቲያትር፣ በአሊያንስ ኢትዮ ፍራንሴስ፣ በሀገር ፍቅር ቲያትር፣ በአዲስ አበባ ቲያትር እና ባህል አዳራሽ፣ በኦሮሞ ባህል ማዕከል፣ በእነዚህ ቦታዎች ላይ የተለያዩ ዝግጅቶቻቸውን ሲያቀርቡ ቆይተዋል አሉላ።
መልካም እስክንድር፣ በስፍራው ተገኝተ ከታዳሚዎቹም ይሁን ከተሳታፊዎቹ ያገኘሃቸው ድምጾች እንደሚኖሩ ተስፋ አድርጋለሁ። አዘጋጆቹንም የማነጋገር እድል ከነበረ ፕሮግራምህን እንከታተል፣ ወደ ዝግጅት መዝለቅ ትችላለህ። አመሰግናለሁ።
አመሰግናለሁ አሉላ።
ገና ከበራፉ የኢትዮጵያን ባህል ለማስተዋወቅ የተሞከረበት አበባዮሽ የተጨፈረበት ሆያ ሆዬ የተባለበት ነው የብሔራዊ ቲያትሩ የመክፈቻ ስነ ስርዓት። እናም ወሰንን መሻገር የተሰኘው ይህ ፌስቲቫል በኢትዮጵያ የመዘጋጀቱን አጋጣሚ ለመጠቀም የዚህችን ሀገር ባህልም ለማስተዋወቅ ጥረቶች ተደርገዋል። የብሔራዊ ቲያትር የባህል ቡድን ያቀረባቸው ጭፈራዎችም የዚህ ጥረት አካል ነበሩ። ከተለያዩ ሀገራት የመጡት የኪነ ጥበብ ባለሙያዎችም ወደ መድረክ በመውጣት በዚያ ለነበረው በርካታ ታዳሚ ተዋውቀዋል። የዝግጅቶቻቸውን ቅምሻ ለማቅረብ አጋጣሚውን የተጠቀሙም ነበሩ። በኬንያ ናይሮቢ የሚገኘው የዛማሊዮ ቡድን አባል የሆነችው ሪታ ነገሰ ከነዚህ መካከል ትጠቀሳለች።
My name is Rita. I'm a professional dancer and I'm a musician. Thank you.
ኬንያዊቷ አርቲስት ለቪኦኤ የሰጠናገር ፌስቲቫሉ ለባህል ልውውጥ እንደሚረዳ አስረድታለች።
Since we are having different countries from different cultures, those cultural developments from the music, the dances, the storytellers, it's going to cross the boundaries because different countries are going to know the culture different countries produce.
የተለያዩ ሀገራትና ባህሎች ያሉን እንደመሆኑ በሙዚቃው በውዝዋዜው በተረቱ ያለው ባህላዊ እድገት ወሰን መሻገር ይችላል። ምክንያቱም የተለያዩ ሀገራት ሌሎች ሀገራት ስላላቸው ባህል እያወቁ ይሄዳሉ ነው ያለችው። ፌስቲቫሉ በዋነኛነት ምስራቅ አፍሪካውያንን ያሰባሰበ ቢመስልም ከሌሎች ሀገራት የመጡም አልጠፉም። በአሜሪካ ሚኒያፖሊስ የሚገኘው አናኒያ የዳንስ ቡድን ለምሳሌ ስራዎቹን አቅርቧል። የቡድኑ አርቲስቲክ ዳይሬክተር አናኒያ ቻረርጅ በተሳታፊ ባለሙያዎች መካከል የግንኙነት ድልድይ መገንባቱን ታምናለች።
Since we have arrived, we have been meeting amazing Ethiopian artists, Ethiopian women who are doing path-breaking work. So for us, this is about creating linkages and connections. And I hope this is just the beginning of a cultural exchange that will continue over time. That's why we have internet, we have Facebook and Twitter. So we're going to stay connected.
አበባ ከመጣንበት ጊዜ ጀምሮ አስደናቂ ብቃት ያላቸው ኢትዮጵያውያን አርቲስቶችን እያገኘን ነው። አስደናቂ ስራ እየሰሩ ያሉ ኢትዮጵያውያን ሴቶችን። ስለዚህ ይህ ለኛ የግንኙነት ድልድይና መረብ መፍጠሪያ ነው እና ይህ ወደፊት ሊቀጥል የሚችል የባህል ውጥ መነሻ እንደሚሆን አምናለሁ። ኢንተርኔት፣ ፌስቡክ፣ ትዊተር አለን። መገናኘታችንንም እንቀጥላለን ነው ያለችው። ለጊዜው በተወሰኑ ሀገራትና ቡድኖች የተጀመረው ይህ ፌስቲቫል ወደፊት እያደገ እንደሚሄድ አዘጋጆቹ ተስፋ አድርገዋል። ከነዚሁ አዘጋጆች አንዱ ለስኬቱ ከፍተኛ ጥረት ማድረጉ የተገለጸው ሁለገቡ የኪነ ጥበብ ባለሙያ ሱራፌል ወንድሙ ነው። ከጥንስሱ ጀምሮ ባሉ ሁኔታዎች ላይ አነጋግሬዋለሁ።
በጣም አመሰግናለሁ ስለ ጊዜ። ሁለገቡ የኪነ ጥበብ ባለሙያና መምህር ሱራፌል ወንድሙ በአዲስ አበባ ዩኒቨርሲቲ ስታስተምር እንደነበር በአሁኑ ሰዓትም በዩናይትድ ስቴትስ በትምህርት ላይ እንደምትገኝ አውቃለሁ። ከዚህ ፌስቲቫል ጋር እንዴት ተገናኘ ሱራፌል? ከዚህ ክሮሲንግ ባውንደሪስ ወይም ወሰንን መሻገር ከሚለው ጋር ምን እግር ጣለህ አዲስ አበባ ልበልህ? በመጀመሪያ
በእውነቱ ክሮሲንግ ባውንደሪስ ወይም ወሰንን መሻገር የሚባለው ድንገት የተገናኘ ነው ሐሳብ አይደለም። ለብዙ ጊዜ ስንወጥንና ስናውጠነጥንበት የነበረ ሐሳብ ነው። እኛ ኢትዮጵያን ብቻ ሳይሆን በዚህ በሰሜን ምስራቅ እና ምስራቅ አፍሪካ ላይ የምንገኝ ሰዎች በተለያየ አጋጣሚ ስንገናኝ የሚያብሰለስለን ነገር ነው። መቼ ነው እኛ በተለይ ከምዕራቡ ዓለም ሰዎች የሁነቶች ማዘጋጀት ውጪ እኛ መቼ ነው የራሳችንን ነገር አዘጋጅተን ዘላቂ ነገር የምናሰናደው እየተባባልን ሁሌ እናወራ ነበርና ይሄ ፌስቲቫል ከተጀመረ ወደ አመት ከስምንት ወር አካባቢ ሆኗል።
ፌስቲቫሉ ከተጀመረ ስትል ፍራቴል ቀድመ ዝግጅቱ ማለት ነው?
ቀድመ ዝግጅቱ ማለት ነው። ስለ ፌስቲቫሉ ስለ ጉባኤው ማሰብ ከጀመረ ለማለት ነው።
አንድ አመት ይሆናል አልከኝ። እንዴት ተጀመረ? በምን አይነት ሂደቶች ውስጥ አለፋችሁ? እስቲ እሱን አብራራለን።
አዎ፣ ቀደም ሲል እንደገለጽኩልህ በዚህ የህውን ጥበባት ጥናት የሚባል በዓለም አቀፍ ደረጃ ታዋቂ ተቋም አለ። በዓለም ዙሪያ ያሉ ምሁራንን የሚያሰባስብ ነው እና እሱ በ2013 በፈረንጆች አቆጣጠር ስታንፎርድ ዩኒቨርሲቲ ላይ በተካሄደ 19ኛው ጉባኤ ላይ ሁሌ ይህንን ነገር በአውሮፓና በአሜሪካ ቀን ብበን ይዘነዋል፣ ወደ ተቀረውም ዓለም መድረስ አለብን የሚል ሀሳብ ነበራቸው። እኛ ደግሞ በዚህ ቀደም ሲል እንደገለጽኩት የምስራቅ አፍሪካ የኪነ ጥበብ ሰዎች ደግሞ እኛስ የራሳችንን አካባቢ ቦታ ወይም ስፔስ እንዴት መፍጠር እንችላለን እየተባባልን እንነጋገር ስለነበር ከዓለም አቀፉ የትውን ጥበባት ተቋም ጋር ደግሞ ተገጣጠመልንና ለምን ይሄን የቤት ስራ ወስደን አንጀምርም አለን። ኡጋንዳን እንሰራለን ብለው ነበር፣ ኬንያንም፣ እኛ ኢትዮጵያንም ማለት ነው። የሌሎቹ በተለያዩ ምክንያቶች አልሆነም። እኛ እንዳልኩ ወደ 2 አመት ግድም ማለት ነው ሀሳቡን በመወጠን ሁኔታዎችን በመፈለግ ከዛ ሀብቶችን በማሰባሰብ ብዙ ስንለፋ ስለነበር ይህን ያክል ጊዜ ፈጀ። ግን ትላንትና በኢትዮጵያ ብሔራዊ ቲያትር መክፈቻው እንደተመለከትከው እጅግ በገዘፈ ሁኔታ ብዙ ነገር ተሳክቶልን ተጀምሯል። በከተማ ውስጥ 19 ትርኢቶች ይካሄዳሉ፣ ጉባኤ እየተካሄደ ነው እና ይሄ ነው አመጣጡ።
ትናንትና የማነጋገር እድል አግኝቼ ነበር ከተሳታፊዎቹ ባለሙያዎች መካከል አንዳንዶቹን። ካነጋገርኳቸው መካከል ከአሜሪካ እንደመጡ የገለጹልኝ አናኒያ የዳንስ ቡድን የሚባሉ ይገኙበታል እና የምስራቅ አፍሪካ ነው፣ ከምስራቅ ጀምረን ወደ አፍሪካ መቀጠል ነው የምንፈልገው የሚል ነው የተረዳሁት ከአንተ።
እሱን በተመለከተ ፐርፎርማንሱ እኛ የራሳችንን ግብዣ አድርገን የጠራናቸው እነዚህ ናቸው። የእነሱን በአብዛኛው ወጪዎቻቸውን በትልቁ በመሸፈን ማለት ነው። ከዚህ ባሻገር ደግሞ ዓለም አቀፍ ይዞታ አለው ብያለሁ። ፐርፎርማንስ ስተዲስ ኢንተርናሽናል ወይም የዓለም አቀፍ የትውን ጥበባት ጥናት የሚባለው መድረክ ደግሞ ዓለም አቀፍ ጥሪዎችን በዌብሳይቱ ይበትናል። በዛ አድርገው ነው ለምሳሌ እስራኤሎች ያመለከቱ። ቤተ እስራኤላውያን ናቸው በነገራችን ላይ፣ ከኢትዮጵያ ጋር በጥብቅ የሚቆራኙ ሰዎች ናቸው። ትላንትና መመልከት እንደቻልከው ማለት ነው። እና የአሜሪካኖቹ ደግሞ ከሚኔሶታ ነው የመጡት። ሚኔሶታ ደግሞ የምስራቅ አፍሪካ ሰዎች በትልቁ ያሉበት ግዛት። ይሄ አናኒያ ዳንስ ቡድን የሚባለው ከምስራቅ አፍሪካ ማህበረሰብ ጋር በሚኔሶታ ማለት ነው ቅርብ እና ጥብቅ ግንኙነት አለው። ከዛ ባሻገር ደግሞ እኛን የሚያገናኙን በነገራችን ላይ የፌስቲቫላችንና የጉባኤያችን ትልቁ ርዕስ ክሮሲንግ ባውንደሪስ ወሰንን መሻገር ግሎባል ሂዩማኒቲዝ ኖርዝ ኢስት አፍሪካን ሆምስ ነው የሚለው። ስለዚህ ዓለም አቀፋዊ የሆኑ ሰብአዊ ጉዳዮችን በጋራ እንድናስብ ስለሆነ በመሰረቱ ኮንፈረንሱ ለማንም ክፍት ነው። ግን ደግሞ ራሳችንን ሀብቶችን አሰባስበን ደግሞ ጋብዘን እነዚህ ኃላፊነቶቻችን ናቸው ብለን እኛ የጠራናቸው ግን ከነገርኩ ከሰሜን ምስራቅ እና ከምስራቃዊ አፍሪካ ነው።
እንግዲህ በዚህ ፌስቲቫል ጉዳይ ላይ ስንነጋገር የመጀመሪያችን ነው ሱራፌል፣ በዚህ ሬዲዮ ጣቢያ መሰረታዊዎቹ ጉዳዮች ላይ እንቆይና ምን ለማሳካት ያስባል ክሮሲንግ ባውንደሪስ ወይም ወሰንን መሻገር የተሰኘው ፌስቲቫል ከዚህ በኋላ በምን መልኩ በየምን ያህል ጊዜ ልዩነት እንዲቀጥል ነው እቅዳችሁ?
በጣም ጥሩ ጥያቄ ነው። አላማው ምንድን ነው? እና እኛ ቀደም ሲል እንደነገርኩ በምስራቅ አፍሪካ 2 ተቋማት ተገንብተው ነበረ። አንደኛው የምስራቅ አፍሪካ የቲያትር ተቋም የሚባለው ነው። በአብዛኛው በስዊድኖች ይደገፍ ነበረ። ከዛ እነሱ ዞር ሲሉ፣ ሀብታቸውን ዞር ሲያደርጉ እና አጀንዳቸውም ለወጥ ሲል ፈረሰ። ከዛ በፊት ግን እኛን የማሰባሰብ ብዙ አጋጣሚዎችን የመፍጠር ትልቅ እድል ሰጥቶን ነበረ። እንደገና ደግሞ ሌላ ሰንዳንስ ኢንስቲትዩት የሚባል አሁንም በዚህ ጉባኤ ላይ የተወሰነ ወርክሾፕ እንድናዘጋጅ እገዛ ያደረገልን ማለት ነው። እሱ ደግሞ በምስራቅ አፍሪካ ውስጥ የቲያትር ተቋም መስርቶ ለ10 አመታት በታዋቂው የፊልም ዳይሬክተርና ተዋናይ በሮበርት ሬድፎርድ የተቋቋመ ነው እንደምታውቁት ሰንዳንስ፣ እና በፊልሙ ዓለም በብዙ ይታወቃል። እና እነሱም ምስራቅ አፍሪካ ላይ ብዙ ሲንቀሳቀሱ ነበር ግለሰብ አርቲስቶችን እያገዙ። አሁን ደግሞ እነሱ ወደ መካከለኛው ምስራቅ ሄደናል አሉ። ታዲያ እነሱ ሲመጡ እንቀበላለን፣ ሲሄዱ እንፈርሳለን ወይስ ከእነሱም ጋር ያለንን ግንኙነት እናጠብቃለን? ግን ደግሞ ማንም ላይ ጥገኛ ሳንሆን የራሳችንን ኔትወርክ መመስረት በምስራቅ አፍሪካ ላይ የሚያነጋግሩን የሚያገናኙን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ፣ ባህላዊ ግንኙነቶች አሉ። እነሱን ውጥረቱን እንዴት እናላላ፣ አዲስ ተስፋ እንዴት እንሰንቅ፣ ብንፈልግ ደግሞ ፓንአፍሪካኒዝምን በአዲስ ቅኝት ለማሰብ ነው። ምክንያቱም ከዚህ በፊት አንድ ሩትን ወይም ደግሞ ስርን ፍለጋ ነው። አሁን ግን የተለያዩ ስሮችን አንድ ላይ እናምጣና ከነ ልዩነቶቻችን እንዴት ተገናኝተን ነጋችንን እንዴት እንገነባለን ብሎ ስለ አህጉራዊ ውህደት እውነታዊ በሆነ እውነቱን ባገናዘበ መልኩ ጉዞ እንድንጀምር ወይም ደግሞ በተጀመሩት ጉዞዎች ላይ እንድናክልበት ነው ይሄ ፌስቲቫል የተዘጋጀው።
ሁለገቡ የኪነ ጥበብ ባለሙያና መምህር ሱራፌል ወንድሙ፣ እንግዲህ ይህንን ዝግጅት በማስተባበር ስራ በበዛበት ጊዜ ባጣህበት ሰዓት ነው እያነጋገርኩ ያለሁት። ወደፊት ተጨማሪ ጊዜ እንደሚኖረን ተስፋ አደርጋለሁ። ለዛሬው በጣም አመሰግናለሁ። በአሜሪካ ድምፅ ሬዲዮ አድማጮች ስም
በጣም አመሰግናለሁ እስክንድር።
ሰላም ቪዎች፣ በተለይ አዲስና አሉላ ለምታቀርቧቸው ፕሮግራሞች እጅግ አድርጌ አከብራችኋለሁ። ባለፈው ስለ ቲያትር ጥበብ ከነ ደበበሸቱ ከነ ተስፋዬ እና ከነ ሽመልስ ጋር ያደረጋችሁትን ውይይት ሰምቻለሁ። ብቻን በዚህ ፕሮግራም እባካችሁን የቲያትር ጥበብ ፕሮግራም ልዩ ፕሮግራም ብላችሁ እንደ አንድ ፕሮግራም ቢከፈት የቲያትርን ጥበብ በኢትዮጵያ ውስጥ ለማዳን ይህን ብታደርጉ። ሁለተኛ በኢትዮጵያ ቁጥር አንድ ኮሪዮግራፈር ስለነበረው ስለ ታደሰ ወርቁ እባካችሁም ስለዚህ ሰው ስፔሻል ኢንተርቪው አድርጋችሁ ስራውን ለአድማጭ ብታቀርቡ። ነጋ እባላለሁ፣ ከእስራኤል ነው። ቴንክ ዩ።
ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደ ቀለላችሁ በመጻፍም ሆነ በመደወል እንደ ወትሮው ሁሉ ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ታዲያ በዚሁ ልንቋጭ ነው።
ለራዲዮ መጽሔት ብሉበት ታዲያ። አድማጮች ዝግጅታችንን ልናገባድድ የቀረን
አሁን የመሰናበቻው ስልት ብቻ ነው።
ማጠቃለያ ዜና በኋላ ጣቢያውን ለመዝጋት እንመለሳለን።
እስከዚያው ግን በአውዳመ ዜማ ከማናንሞሽ ዲቦ ጋር
የማጠቃለያ ዜናዎች አሰማለሁ። የሮማው ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አቡነ ፍራንሲስ አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 5 ሰዓት ጀምሮ በፔንሲልቬንያ ዋና ከተማ በፊላዴልፊያ ግዙፍ የጸሎት ሥርዓት ይመራሉ። አቡኑ ዛሬ ከቀትር በፊትም በኩራን ፍሮምሆልድ ተገኝተው የሕግ ታራሚዎችን ጎብኝተዋል፣ አነጋግረዋል፣ አበረታተዋል። ወደ ግሪክ ሌሮስ ደሴት ያመራ የነበረ ጀልባ ከቱርክ የባህር ጠረፍ ባሻገር ሰጥሞ 17 የሶሪያ ፍልሰተኞች ሞተዋል። ሌሎች 20 መከላከያ ጃኬት የለበሱ ስደተኞች ግን ተርፈዋል ተብሏል። የቱርክ ጠረፍ ጠባቂዎች የሟቾችን አስከሬን ያወጡ ሲሆን በሕይወት የተረፉትንም የሕክምና እርዳታ እንዲያገኙ አድርገዋል። በቱርክ የዶጋን ዜና አገልግሎት ዘገባ መሠረት ዛሬ ጀልባው የሰጠመው ከጠረፉ ከተነሳ ጥቂት ጊዜ በኋላ ነው። ቡርኪና ፋሶ ሀገሪቱ ውስጥ በቅርቡ ተካሂዶ የከሸፈውን የመንግሥት ግልበጣ ሴራ መሪዎችን የባንክ አካውንት እንዳይንቀሳቀስ አዛለች። አቃቢያነ ሕጉ ይህን እርምጃ የወሰዱት የሴራውን መሪ ጄኔራል ጊልበርትን ለመቅጣት ነው ተብሏል። ዜናው አበቃ።
የአሜሪካ ድምፅ ራዲዮ ዘወትር በየዕለቱ በ19 በ22ና በ25 ሜትር ባንድ የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 1 ሰዓት ላይ በልዩ ዝግጅት፣ ከምሽቱ 3 ሰዓት ላይ ደግሞ በመደበኛው ስርጭታችን መልሰን እስከምንገናኝ
የመጨረሻ ቅንብሩ ከሆነው ፕሮዲውሰር ቴሌላይም ቤክ ጋር
አዲሱ አሉልዬ It's been a privilege to work with you too. It's just been a high point in my career and I thank you so much for warning me to be your producer. God bless you and God bless all our listeners.
እናመሰግናለን።
እኛም ለምሽቱ በበኩላችን እንሰናበት።
ዘጋጅና አቅራቢዎች
አሉላ ከበደና
አዲሱ አበበ። አድማጮች በዚሁ እንሰናበታለን።
ሰላም ተናደን።
This program has come to you from the Voice of America, Washington.